አድማጭ ቻችን ክፍል 2 ፕሮግራማችን አሁን ይጀምራል። ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ጽሑፎችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አድሳነ የንቅቡ ተንጣጣ የኢትዮጵያ ህዝብ ትግል እየተከታተለ ነው። እሳቱ አድማሱን ያሰፋን ያለው ለዚህ የማንነትና የኢትዮጵያዊነት ጥያቄ ህዝቡ በአንድ ልብና በቁጭት መንፈስ እየታገለ ነው። በርግጥ ወያኔ ይህን የህዝብ አንድነትና አመጽ ለማንከን መጣሩን አላቋረጠም። ግን ይቻላል ወይ? መልሱ አይቻልም ነው። ምክንያቱም ተገቢው ግንዛቤና ትግሉ ከህዝብ ልቦና ገብቷልና። ኢትዮጵያዊነት ከተለያዩ ማህበረሰቦች ቅንጅት የተፈጠረ በመሆኑ ከብሔረሰቦች ማንነት ጋር አይጋጭም። የሚጋጨው ከኢትዮጵያዊነት ለማፈንገጥ ሲጣር ብቻ ነው። ባለፉት ዘመናት የህዝቡ የቋንቋ ልዩነትና የጋራ ማንነት ተከብሮ እንዲጓዝ በርካታ የወጣ ትውልድ ህይወት ተከፍሎበታል። አሁንም እየተከፈለበት ነው። በዚህ አይነቱ የመከባበር ስሜት ለመቀጠል ህዝብ ደከመኝ ሰለቸኝ አላለም። ያስተደሩት በየዘመናቱ እየዘለሉ የሚቆለሙበት አምባገነን ገድሎች ናቸው። የኦሮሞም ሆነ የአማራ ወጣት ያገኘ በሀገሬ ላይ በሰላም ለኖር ነው። መገንጠልን የሚያቀነቅኑ በጠላቶች የሚደገፉና በወያኔ አፍቃሪነት የሚታወቁ ሰርገው ለመባት በሚፈልጉ ጥቂት ያስመሳይ ታጋዮች አማካኝነት ለማወናበድ ቢጣርም በማጭበርበርና በማታለል ህዝብን በማሳሳት የሚገኝድል ሻቢያንና ወያኔን የዛፍታይን ቅልፍ እንዲተኙ ያደረጋቸው መሆኑን እየተስተዋለ ነው። በመሆኑም ህዝብን ያለፍላጎቱ ለመግዛት መሞከር መጨረሻው ይህ ነው። ከዚህ በላይ ለዘር ፖለቲካ ውድቀት የሚቀርብ ማስረጃ አይኖርም። በዘር መደራጀት ስለሚፈልጉ ወያኔን ከመቀላቀል ውጪ ሌላ አማራጭ አይኖራቸውም። የወያኔ ግንባጭ ሆነ የዘር ድርጅትን መስረት ለሚሉ ትርፋቸው ድካም ነው። ወያኔም ሆነ ሻቢያ የትም አልደረሱበትምና ይህንን ለማለት የሚያስደፍረው የኦሮሞ ሊቃነን ባዮች ከወደ አውሮፓና አሜሪካ የሚያሰሙት ኢትዮጵያን የማፈራረስ ድንፋታ ነው። የዝብን ፍላጎት የማንጸባርቅ ትግል ከግል ስሜት አይወጣም። ለነገሩማ የኢትዮጵያ ህዝብ እየተሰቃየ የሚኖረው የሶስትዮሽ አገዛዝ መስርተው የሽግግር ቻርተር አወጣን ባሉት በሻቢያና ወያኔ እንዲሁም ኦነግና የውጭ ኃይላት ትብብር አንበረም እንዴ? ሸዋ ብትን ሆነ እንጂ የኢትዮጵያና ለዝዋ የተጠነሰሰው ማን ቀደም ሲል ነበር? የኢትዮጵያ ወጣት ከዚህ በጣም ልቆና መጥቆ የሄደ መሆኑ አለመገንዘባቸው ያሳዝናል። እንደገና የዘር ፖለቲካ ማቀንቀን የወጣቱንም ሆነ የህዝቡን ስሜት ለማወቅ የጎንደር የባህር ዳርና የቢሾፍቱ የተቃውሞ ሰልፎች መመልከቱ በቂ ነው። ሀገር በፕሮፓጋንዳ ብዛት አትሸረሸርም። ህዝብም በመደለያ አይዋዛም። ሀገር ማለት ህይወት ነው። የነጻነት ህይወት ደግሞ ያለ ትግል አይመጣም። ያንን በመገንዘቡ ነው ወጣቱ ለጋ ህይወቱን እየገበረ ያለው። የኑሮ መራራነትና የወደፊት እድሉ መጠናገፍ ነው ቆርጦ በባዶ እጁ ከፋሺስት አጋዚ ወታደር ጋር የሚያሳልመው። ይህን ብለህና አዋጭ ወጣት ዜጋ ለማጭበርበር መፈለግ ፋይዳ ቢስ ነው። የወጣቱ ንቅናቄ ኢትዮጵያዊነትን አጉልቶ የሚያሳይ ህብረ ብሔራዊ ትግል እንጂ በዘር ላይ ያተኮረ አይደለም። ተደጋግሞ እንደተገለጠው ወጣቱ ዘረኝነትን ቢፈልግ ኮያኔ ጋር ምን አጋጨው ነበር? የኦሮሞ ወጣት እነሆነ ተስማምተው ያመጡለትን አገዛዝ አይቶታል ኖሮበታል። ሌላ የሚያብራራለት ከአውሮፓና ከአሜሪካ አይጠብቅም። የኦሮሞ ሊቃነን ባዮች ከጥገታቸው ቢነቁ ጥሩ ነበር ግን አልሆነም። በሌላ በኩል ደግሞ የአማራው ህዝብ በጅምላ ጭፍጨፋ፣ መዋረድ፣ መሽጓጠጥ፣ መሳደድ ወዘተ ግፍ ሲደርስበት ለኢትዮጵያ ሲል የተቀበለው መከራ በመሆኑ የሚቆጭበት ሊሆን አይችልም። እስካሁንም ድረስ በክልልተኝነት ስሜት ተሰልፎ የማያውቀው ነገሩ ጠፍቶት አይደለም። ምክንያቱም አማራው በአንድ ስፍራ ሰፍሮ የሚኖር ሳይሆን ከማንኛውም ጎሳ ይበልጥ ከየትኛውም ማህበረሰብ ጋር አብሮ ይኖረ የተጋባና የተዋለደ በመሆኑ ዘረኛ መሆንን ባለመፈለጉ ነው። ያ ማለት ግን አማራው በኢኮኖሚ ትብብር በማድረግ ተቀራርቦ ችግሩን ለመቋቋም የሚያስችለው ማህበራዊ ስብስብ መፍጠሩን መቃወም ያስፈልጋል ማለት አይደለም። ተቃውሞ የሚያስነሳው በብሔረሰብ ተደራጅቼ የፖለቲካ ስልጣን ለመያዝ ፈልጋለሁ ሲል ብቻ ነው። ኢትዮጵያዊነትና በዘር የማስተሰርለት ፍልሚያ ውስጥ ከገቡ ተነባብቷል። ዛሬ በወጣቱ የሚታየው ይህ ፍልሚያ ስር የሰደደ መሆኑ ነው። ኢትዮጵያዊነት በምንም መልኩ ቢሆን በዘረኝነት አይለወጥም። የሚታገለውና እየሞተ ያለው ህዝብ ሌላ፣ ጉሮ ሸባዬ ዘፋኝ ሌላ መሆኑ ወጣቱን ያስቆጣዋል። የሱን ድጋፍ ከፈለጉ አብረውት ቆመው ሞቱን በግንባር ቀደምትነት መሞት ይጠበቅባቸዋል። እዚህ ላይ ነው የመጣዱ ሳለ የንቅቡ ተንጣጣ የሚያስፈለው። አማራው በመደራጀቱ ቅር የሚላቸው ካሉ ጠላቶች ብቻ ናቸው። የአማራው መደራጀት ለኢትዮጵያዊነት አደጋ አይደለም። አደጋው የተነሱበትን ዓላማ አስቶ ወያኔ በሚፈልገው መንገድ እንዲጓዙ ካደረጋቸውና ይህንንም ለመቀበል ፈቃደኛ ከሆኑ ብቻ ነው። ድል ለኢትዮጵያ ህዝብ።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያ የሀገሬ ውበት እጅግ ደስ ያሰኛል። ኢትዮጵያዊነቴ እኔን ያኮራኝ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደምግባልሽ ደንቆታል ለፍተው Thank you.
የጋራ ራእይ የሌለው ተቃዋሚ የአምባገነን ፍርሃት ሰለባ ሆኖ ይቀራል። በወያኔ ዘረኛ ቡድን የተመሰረተው አምባገነን የቆጠኞች ፍርሃት በኢትዮጵያ ከተንሰራፋ ይኸው 23ኛ ዓመት ብሎ ወደ 24ኛው እየተጓዘ ነው። በዘመን አቆጣጠር ሲመደብ ደግሞ ወደ ሩብ ምዕተ ዓመት እየተጠጋ ነው። ይህ ዘመን በኢትዮጵያ ታሪክ ዜና መዋዕል የመከራ፣ የውርደት፣ የሐፍረት፣ የጥፋት፣ የጥቃት፣ የመቆራረስ፣ የመጥበብና የመከፈል ታሪክን መዝግቦ አስቀምጧል። የአገሪቱ ዳር ድንበር ተደፍሯል። የነበረው የቆዳ ስፋፋ ተጨረማምቷል። የረሃብና የችግር፣ የስራትና ግድያ፣ የመከራና የጭቆና፣ የስደትና የመንከራተት ዘመን ሆኗል። ለወያኔና ለወገኖቹ ወርቃማው ዘመን ሲባል ለቀሪው የኢትዮጵያ ሕዝብ ደግሞ ዘመነ ፍዳ፣ ዘመነ መርገም ሆኗል። የሀገራችን አኩሪ ታሪኳ እየተዋረደ በአሳፋሪ ድርጊትና ሁኔታ እየተለወጠ በመሄድ ላይ ይገኛል። ታፍሮና ተከብሮ የቆየው የሕዝቡ ባህልና እሴት ባልባሌና ርካሽ የባዕዳን ባህልና መጥፎ ልምድ በመለወጥ ላይ ነው። ሀገሪቱ የባዕዳን መጨፈሪያ፣ የሀብት መዝረፊያ፣ ያሻቸውን የሚፈጽሙባት ምድር ሆናለች። የኢትዮጵያ ለም መሬቶችና የከርሰ ምድሯ ሀብቶች ሁሉ ለባዕዳን ባህራጭ እየተቸበቸቡ ነው። ለዚህ ጨረታ ሽቅድድም ቻይና፣ ህንድ፣ ግብፅ፣ ሳውዲ አረቢያና ኳታር ግንባር ቀደሙን ቦታ ይዘዋል። ባለቤት የሌላት ሀገር ሆና ስላገኟ ለብዙ ጊዜ ሲመኙት የነበረው ህልም እውን ሆኖላቸዋል። የህዝብ ጥቅም ተቆርቋሪ፣ የሀገር ነጻነት ቀናኢ፣ የብሔራዊ ክብር አስጠባቂ መንግስት ባለመኖሩ ሀገራችን ኢትዮጵያ የወያኔዎች ጠባብ ዓላማ ማስፈጸሚያ ሀገር ሆናለች። ከአንድ ጎጥ የተወጣጡ የወገን ጠላቶች ከባዕዳን ባላንጣዎች በበለጠ መንገድ ሀገሪቷን እየጎዷት ይገኛል። ሀገር አጥፍቶ መጥፋት የማንኛው አምባገነን ስርዓት የጋራ ባህሪው ስለሆነ ወያኔዎቹ በመጨረሻ ሰዓት ኢትዮጵያን አጥፍተው እንደሚጠፉ ለኢትዮጵያ ህዝብ ግልጽ ከሆነለት ቆይቷል። ሀገሩን ከዚህ ጥፋት ለማዳን ምን መደረግ እንዳለበት ደግሞ ለኢትዮጵያ ህዝብ ስውር አይደለም። በሁለንተናዊ መንገድ ታግሎ ወያኔን ማስወገድ የሁሉም ዜጋ እምነትና ፍላጎት ብቻ ሳይሆን የመጀመሪያው የትግል አጀንዳው መሆኑን በሚገባ ተረድቶታል። አምባገነን ስርዓትን ለመታገል ደግሞ የጅምላ ስብስብ ሳይሆን አስፈላጊውን ድርጅታዊ መስፈርት አሟልቶ መደራጀትን ይጠይቃል። ተደራጅቶ መታገል ብቻ ሳይሆን ድርጅቶና ተጠናክሮ መገኘት የአምባገነን ስርዓትን እድሜ ለማሳጠር ፍቱን መድኃኒት ነበር። ያ ግን እስካሁን እውን ሊሆን አልቻለም። ለምን? ላለፉት 24 ዓመታት ኢትዮጵያ ሀገራችን በዘመነ ፍዳ ውስጥ ያለች መሆኗን እንኳን ዜጎች አስተዋይ ህሊና ያለው የዓለም ህዝብ ሳይቀር የሚያውቀው ሀቅ ነው። ይህ የዘመነ ፍዳ ክስተት ከደርግ ስርዓት የቀጠለ በመሆኑ የሀገራችንን የመከራ ገመድ በአስከፊ ሁኔታ እንዲራዘም አድርጎታል። በዚህም ደርግ ለወያኔ ከፍተኛ ስራ ሰርቶለታል። የሀገራችን ባዕዳን ጠላቶች ለወያኔ ወደ ስልጣን መምጣት ካደረጉት እርዳታና ትብብር በበለጠ ደርግም ለወያኔ በከፍተኛ ደረጃ ስለተባበረው ዘላለማዊ ባለውለታ ሆነዋል። ለዚህም ሁለት መሰረታዊና የታሪክ ሐቆችን መጥቀስ ይቻላል። አንደኛ፣ ደርግ በአብዮት ስም የኢትዮጵያን አርበኞች ለሀገራቸው ከፍተኛ ውለታ የከፈሉትን ጀግኖችን፣ አገር ወዳድ ዜጎችን፣ ተራማጅ ምሁራንን፣ ወጣቶችን፣ ሊቃውንትን፣ አዛውንትን፣ የሃይማኖት መሪዎችን፣ አርሶ አደሮችን፣ ሰራተኞችን ሁሉ ሳይቀር ጨፈጨፈለት፣ መከረለት። ሀገሪቱንም ሰው አልባ አድርጎ ባዷን አስቀረለት። ያለ ተቆርቋሪና ተሟጋች ሀገርና ሕዝብ እንዲያገኝ እድል ሰጠው። ወያኔ በባዶ ቤት ሰተት ብሎ ለመግባት እንዲችል ሁሉንም አመቻቸለት። የደርግ መሪዎችም ሀገሪቱን ለወያኔ እስከ ወርቅ ማዕድኗ አስረክበው ሸሹ፣ ፈረጠጡ። የሀገሪቱን ብሔራዊ ሚኒስትሮች እንዳለ አስረክበው ጠፉ። ለወያኔ ከደርግ የበለጠ ባለውለታ የለው። ሁለተኛ፣ ደርግ የኢትዮጵያን ከፍተኛ የመከላከያ ሰራዊት አዛዥ መኮንኖችን እንደ ጭዳ አረደለት። በአገሪቱ ሀብት የተማሩትን የጦር መኮንኖችና ባለሙያዎች ረሸነለት። በአገር ፍቅር ተወዳዳሪ ያልነበረው የኢትዮጵያ መከላከያ ኃይል አፈራረሰለት። በቢሊዮን የሚገመት የሀገሪቱ ሀብት የፈሰሰበት የጦር መሳሪያ ለወያኔ አስረክቦት ሄደ። ይህን በደል ልብ ብለህ አስታውስ የኢትዮጵያ ሕዝብ። ከዚህ በኋላ ለወያኔና ለኢትዮጵያ ጠላቶች ሁሉም ነገር ተመቻቸላቸው። ወያኔና ተባባሪዎቹ የኢትዮጵያን ብሔራዊ ሀብት ለመዝረፍ መልካም እድል አጋጠማቸው። የኢትዮጵያ ሕዝብም አይኑ እያየ ጆሮው እየሰማ በሀገሩ ላይ የሚፈጸምበትን ብሔራዊ ወንጀል ለመከላከል ቀርቶ ከወንጀሉ ለማምለጥ እንኳን ሳይቻለው ቀረ። ለዚህም ዋናው ምክንያት የጋራ ብሔራዊ ራዕይ ያለው የተጠናከረና የተባበረ ተቃዋሚ ኃይል የሌለ ለመሆኑ ማንም ሊከራከር አይችልም። ላለፉት 23 ዓመታት ወያኔ በተባበረ መልክ ተደራጅቶ ለመቃወም የሚያስችል የተቃዋሚ ድርጅቶች ህብረት መፍጠር አስፈላጊና ወቅታዊ መሆኑ ታምኖበት የሚከተሉት ሙከራዎች ተደርገው እንደነበር የታወቀ ነው። አንደኛ፣ በመጀመሪያ 5 ድርጅቶችን የያዘ የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ኤዴሃቅ ተመሰረተ። ሁለተኛ፣ ፓሪስ 1 እና ፓሪስ 2 የሚባሉ 2 የህብረት ሙከራዎች ተደረጉ። ሶስተኛ፣ የኢትዮጵያ ተቃዋሚ ፖለቲካ ድርጅቶች ህብረት ኢሰፓድሃ በሚልም ተሞከረ። አራተኛ፣ የአማራጭ ኃይሎች የሚል ስያሜን በመያዝ አዲስ አበባ በጊዮን ሆቴል ሌላ የህብረት ስብሰባ ተካሄደ። አምስተኛ፣ ከሁሉም በላይ ብዙ ጊዜ ጉልበትና ገንዘብ በመውሰድ ከፍተኛ ሙከራ የተደረገበት 16 ድርጅቶችን ያካተተ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃክ እንዲመጣ ተደረገ። ከላይ እንዳመጣጣቸው በጊዜ ቀመር የተፈሩት ሙከራዎች ለትግሉ አስተዋጽኦ ያስደረጉ ቢሆኑም በሙሉ የታለመውን ግብ ሳይመቱ ቀሩ። አንዳንዶቹማ እንዲያውም የተፈረመባቸው ቀለም ከመድረቁ በፊት ነበር የውሃ ሽታ ሆነው ያረፉት። የእያንዳንዳቸውን የታሪክ ሂደትና የአከታተማቸውን ምክንያት ለመዘርዘር የዚህ ሀተታ ዓላማ ስላይደለ ወደዚያ አናተኩርም። የታሪክ ታዛቢዎችና የኢትዮጵያን የፖለቲካ ትግል ዜና መዋዕል የሚከታተሉ ዜጎች ትክክለኛውን ነገር እየመዘገቡት እንደሆነ ግን ይታመናል። በእኛ እምነት ጠንካራ የተቃዋሚ ኃይሎች ህብረት ለመፍጠር ከሚያስችሉት ዋና ዋና መሰረቶች ቀዳሚው የጋራ ብሔራዊ ራዕይ መኖር ነው እንላለን። እስካሁን ይህ የጋራ ብሔራዊ ራዕይ አለመኖር ጠንካራ የተቃዋሚ ኃይል ህብረት እንዳይፈጠር የራሱን አስተዋጽኦ አድርጓል ማለት የሚቻል ይመስለናል። ይህን የጋራ ብሔራዊ ራዕይ ማጣት ጠንካራ የተቃዋሚ ኃይል እንዳይፈጠር ዋናው ምክንያት መሆኑ እንደተጠበቀ ሆኖ የሚከተሉት ጉዳዮችም ቀዳሚ ብሔራዊ አጀንዳ ከመሆን የሚነጠጋቸው አይሆኑም። አንደኛ፣ ማንኛውም ድርጅት ወደ ህብረት ጉባኤ ለመሄድ ከመዘጋጀቱ በፊት የስብሰባው አጀንዳ የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ መሆኑን ማረጋገጥ አለበት። ሁለተኛ፣ ይህ ማለት የኢትዮጵያ ህልውና የግዛቷ ልዕልና በእኩልነት ላይ የተመሰረተ የዜጎቿ ነጻነትና አንድነት እንዲሁም ዴሞክራሲያዊ ስርዓት ማለታችን ነው። ሶስተኛ፣ በተራ ቁጥር 1 እና 2 የተፈሩትን መሰረታዊ ጉዳዮች አምኖና ተዘጋጅቶ መገኘት የጋራ ብሔራዊ ራዕይ ለመኖር የመጀመሪያው እርምጃ ነው። ይህ ደግሞ ለኢሃፋ አልፋና ኦሜጋ ነው። አይከፈሉ መስዋዕትነት እየከፈለ የታገለበት አሁንም የሚታገልበት ብሔራዊ ራዕይ ነው። አራተኛ የድርጅትን መሰረታዊ መስፈርቶች አሟልቶ መገኘት ለህብረት ግን ወሳኝ መሆኑን ሁሉም ሊገነዘበው ይገባል። የጉባኤን ድግስ ለመቋደስ ይባል ብቻ የሚደረግ ሙከራ ሁሉ እስካሁን ፋይዳ አላመጣም። አምስተኛ የጋራ ብሔራዊ ራዕይ ያለው ኃይል መኖር ቢያንስ ሶስት አበይት ጠቀሜታዎችን ሊያስገኝ ይችላል። ሀ ያልተቋረጠና ያልተቆጠበ ህዝባዊ እምነትና ድጋፍ ያገኛል። ለ የአምባገነን ስርዓት ሰለባ ከመሆን ይድናል። ይህንንም ካደረገ ለቆመለት ህዝብና ሀገር መከታ ይሆናል። አመሩሃ በራሱ ኃይል ተማምኖ የህዝብንም ሁለንተናዊ ድጋፍ አግኝቶ ስለሚታገል የአምባገነኖችን እድሜ ባጭር ይቀጫል። ወያኔን እስከ አስከፊው ስርዓቱ ለማንበርከት ላለፉት 23 ዓመታት የሆነውን ሂደት በሚገባ መርምሮ በማጤ በአዲስ ስልት ፈርጀ ብዙ ትግል ማካሄድ ወቅታዊ የህዝብ ጥያቄና አገሪቱም የምትጠብቀው ብሔራዊ ጥሪ ነው። ይህንን ህዝባዊ ጥያቄና ብሔራዊ ጥሪ ለመመለስ የሚቻለው ደግሞ የጋራ ብሔራዊ ራዕይ ያለው ኃይል ሲፈጠር ብቻ ነው። ይህንን ጥያቄና ጥሪ እውን ለማድረግ ይቻል ዘንድ ኢህአፓ ህልውና ያላቸውን ኢትዮጵያዊ ድርጅቶችን ለውይይት መጋበዙ የሚታወስ ነው። የወያኔ ስርዓት ሰለባ የሆኑ ክፍሎች አበክረው እንዲያስቡበት ጥሪያችንን ዳግም እናስተላልፋለን።
የተዳፈነ ሰዓት የጠፋ ይመስል ያባ ጠፍቷል ተኗል ሞቷል በሚል ድርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትከተለውን በ1983 ዓመተ ምህረት እሳት ጠፋ ይበል በሚል ርዕስ ከትቦል ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲኩና ሆነ ቅስና ኋላም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሻገተ ወሬ የቀመለ ድፍና በሻ ቢቀላምድ እንዲህ እንዲህ እያለ ገዳሙን ትቶ ኮበለለ ኢህአባ ቆቡን ጣለ። ኢህአባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከለተሞቱ ጸረወያሪ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ፈደድ አሁንም በኢሕአፓ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢሕአፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አብሳሪ ነው። ወያኔ ከየህጋዊ ድርጅቶች ኢሕአፓ ያላቸውን እየመነጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። ከአሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ገላ ሰደው ለሰዓቶች የሚያወሩት የወያኔ አዳራቂዎች በኢሕአፓና በአመራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ጠቀሜታ አለው። ነገረ ውሸት በዓለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገረ ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይጠቀምባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ እየወለደ ነው፣ በሬ ይወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። በአሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንኩር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጽ የሞቀ ስራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። ለዚህ ያጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገድና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብድ ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እምቢኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ገሞራው ትንተናውን በመቀጠል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚቧረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምጥ ግለሰብ ወይም ቡድን ከእኔ በላይ ላፋር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጡር ነኝ እስከ ማለት ድረስ ያስቀባጥረዋል። ከመሰሉ ፍጡሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል። ትውልዴም ባለሺ ጅማት ካላቸው ከነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና ዕውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቅስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ጉጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከእጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳን መሞት ቀርቶ ያልቆሰለበት መሆኑን አለ መግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ስታሊን ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። አስር ተዋጊዎችን ምርኮ አስገብቶ እንደሆነ አስሩን በአስር ያባዛና 100 ተዋጊዎች ማርክ ያለው ሲዲ ፋሽጋል። የትልቅ ከተማ ጎረቤት የሆነች የገጠር መንደር ያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሽራይከር እንዲህ ቅልጥልጥ ብሎ እንጂ በተራጆሮች በኩል አሟልጮ ለመግባት እንዲያስችል የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባንን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትን ዛሬም አይናቸውን በጨዋጦ ሲዘምቱበት ማየታችን በኢሃፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻ አጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ኢሃፓ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደጋግሞ የገለጸ ሲሆን በመሰረቱ የዚህን ትክክልነት ኢሳያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ስለሞላው ቋንጣ ሆኖ አሁንም ሊለፈፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ የሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሃፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ ስልሳዎቹ ላይ ላደረሰው ግድያ ኢሃፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባቶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም፣ አወገዘ አጋለጠ እንጂ። በከተማ በገጠር ደሙን ላገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢሃፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት የሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ። ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ኢሃፓ ጠፋ ተነነ ሲሉ ዓመታት አልፈዋል። ይህ ምኞት ቀዠታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሃፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጣላትና ፋሽስታዊ ደርጎች ነጋ ጠባ ኢሃፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ እያሉ ቢጮሁም ኢሃፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማፈን የሚቻል አይደለም። ፍስሐ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ሕይወት ሰጥቶ ሲያቀርብ ሊያጋልጥ የሚገባው ሐቅ ግን ዘነጋው ታይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ይዘውን ይጠብቀና ወደ ቁም ነገራችን እንመለስ። ውሸት ለምን ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። ይህ ስርዓታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረብ ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጣረነቱ ብቻ በጉልህ ሊታይና በስርዓት ሊገለጽ አለመቻሉንና ይሞከርም እንኳ አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድናት? የሚጠቀሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በባላባይነት ስሜት የሚሻፈፉ ወራዳዎች የሚጠቀሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ፍፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑ ፍቅረ ርዕስ ጎልቶ የሚታይባቸው የባተ እበላባይ ሰዎች ኢሞራላዊ ህሊና ነጠብራቅ ነው። ከእንዲህ አይነት ሰዎች የሚመረት ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በኢርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቸዋል። በተለይም በጥራዝ ነጠቅነት የሚማጻደቅ የልሳን ምሁር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከ መጨረሻው አይለቀውም። የጊዮርጊስን መገበሪያ አይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው። የጥቅሱ መጨረሻ ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክስረታቸው ምስክር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅ ነን ብለው ሊመጣደቁ የጣሩትም ቁርጥ ቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ህዝቡ አልነቃም። ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማታገሉ ሕያው ምስክር ነው ለክስረታቸው፣ ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ፣ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይጠበቅም። ከነዚህ ቡከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈጅቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በያፓ ላይ በያቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው የድርጅት ቀሸታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም ባዕዳን ደጋፊ የሆነው የተገኙትም አለምክንያት አይደለም። ቀደም ደርግ ወያኔን አስታጥቆ ኢህአፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል 3 ጊዜ በሚስጥር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል። መረጃው በእጅ ነውና የፋሽስቶችን ወንጀል በተናጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደረሱትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው የድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢህአፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ በዚህ መሰረትም CIA አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን አሜሪካና ሻቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸው የሚታወስ ነው። ያባ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልተጠብሏልና ከሻቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። ጥቅቻን ተናግሮ ከመሸበት ያዝገዋል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሀቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሐቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። ከነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል፣ ውሸት ይዳርጋል ለሞት፣ ውሸትንና ቅራሬን ሽምጥጥ ነው፣ ውሸታም ሰው ማስታወሻው ጣቃ ነው፣ የዋሸን ክፉ እሳት ባፉ፣ ከከብት ቀበኛው ከሰው ወሬኛው፣ ዘባራቂ ይወዳል መራቂ፣ የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርትዕ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስሪት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገኒቅ በሙስና እየተመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነግሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስረ መሰረታቸው ውሸትና ቀጥታት ነው። ድርግ ትውልድን ፈሽቶና መጥሮ አገሪቷ ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው። ፍርሃትን አንግቶ ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን ዛሬ ተቃዋሚ ይበሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችንም አሰራጨ። ግለኝነት መረን ልክ አጣ። ከአገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋል ሰራችብን። ሀቅ ተናጋሪዎችና ለአገር የሚቆሙ ውጉስ ከማሪዎስ ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች፣ ሆዳሞች፣ ጠባቦች፣ ቀጣፊዎች በሞላ መድረክ ላይ ይርመሰመሱ ቻሉ። ኩይሳ እንኳን የማይሰራ ከንቱ የምስጥ ክምችት ነው ዛሬ በኢሃፓ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዙን ልቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተኖ ሐቁን ካበራየ ነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል እሳት፣ ይፋፋም ቅራኔው ገንፍሎ እስኪወጣ በዚያች የሐቅ ዕለት። በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ፣ ያን ዕለት ይሆናል ከጭድጋር ጋብቻው ኃይሎ ጋር የሚያሳይ። ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ። እንዴት ቢደፍር ነው የሚል በአደባባይ አጥፍቻለሁ እሳት፣ ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስት። ከኢሃፓ አንጻር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት ተመስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ኢሃፓ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ኢሃፓ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም፣ ትናንትም ዛሬም። ኢሃፓ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም። ባለመስጠቱን መከራን መቀበል ግድ ሆኖበታል። ኢሃፓ ቤተ እስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም። የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ኢሃፓ ከህዝብ ጠላቶች ጋር አላበረም፣ ስልጣን አልተካፈለም፣ ቃል ኪዳኑን አልካደም። ኢሃፓ እንዲያውም ከልክ ባለፈ ለቀቅተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበሰም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን፣ ሻቢያም ሆነ ግብጽ፣ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተሰለፍልን ሲሉት መልሱ እምቢኝ እንጂ እሺ አገር ልሽጥ ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ፣ አጋለጠ እንጂ የደርግ ካድሬና ባለስልጣን፣ አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር፣ በግድ መንደር ምስረታ፣ አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት፣ ምስራቅ ወለጋ፣ ጣና በለስ፣ ጋምቤላ፣ ኦጋዴን ወዘተ የመጀመሪያው ጨዋሂና ተቃዋሚ ኢሃፓ እንደነበር ታሪክ ይመሰክራል። ሌሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ኢሃፓ ስተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ካረማኒው ድርቅ አብረው የቆዩና ወደዱን ጠሉም የወንጀሉ ተባባሪ የነበሩ ወያኔ ለስልጣን ሲገባም ያጨበጨቡና አብረውት በበደሉ ፍርፋሪ የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ይሐፋል ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ይሐፋም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው ታሪክ የተረሳ መስሏቸው በያፋ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለ የመቀበል ልምዱ የለንምና ሁሉም ይሐፋ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል። በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያድንለት ይሆን እሱ ራሱን ጥሎ። ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል። ያገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው እሱ ነጥባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ። ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነው ወለደ። ወያኔ ተንኮለኛ መዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መጣ ብሔር ያስብሎ ጦቢያን አስረሳ ሰውን አጥብቦ እያብላላ። ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ
መማር ከሆነማ ሀገርሽ ወገን ሽጦ ሰእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሀዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳት ተስኖኝ እንባን ብቀዳ ምን ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምን ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ሰምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮው ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቀሻ ኮረኮንቹ ፍቅር ይንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ የማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከተማ ያወረደው ለብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ነቤ ሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ
እንደው ከዛለ ለመድብለ ፓርቲ ቀድሞ የታገለ ለቀይ ተፋላሚ ታጎኛ ታገለ